ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ተመረጡ። የኒው ሳውዝ ዌልስ ሊብራልና ናሽናልስ ፓርቲ መሪዎች ምርጫ ሊካሄድ ነው የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ዛሬ መስከረም 24 ተመርጧል። ዶክተር አብይ ጠቅላይ ሚኒስትር ሆነው የተመረጡት 6ኛው የፌዴሪ ህዝብ ተወካዮች ምክር ቤት ባካሄደው የመጀመሪያው ጉባኤ ነው። በለቱም አዲስ ተመራጭ ህዝብ ተወካዮች ምክር ቤት አባላትና ጠቅላይ ሚኒስትሩ ቃለ መሐላን ፈጽመዋል። የሁለቱም የህዝብ ተወካዮችና የፌዴሬሽን ምክር ቤት አፈ ጉባኤና ምክትል አፈ ጉባኤዎችም ተመርጠዋል። አዲሶቹ የህዝብ ተወካዮች ምክር ቤት አባላት አቶ ታገሰ ጫፎን በአፈ ጉባኤነት፣ የቀድሞዋን የኦሮሚያ ክልል ምክር ቤት አፈ ጉባኤ ወይዘሮ ሎሚ ባዶን በምክትል አፈ ጉባኤነት መርጧል። በፌዴሬሽን ምክር ቤቱም በኩል የቀድሞው የአማራ ክልል ፕሬዚደንት አቶ አገኘው ተሻገር በአፈ ጉባኤነት፣ ወይዘሮ ዛሃራ ምክትል አፈ ጉባኤ ሆነው ሰይመዋል። ከሁለቱም ምክር ቤት የአፈ ጉባኤዎችና ጠቅላይ ሚኒስትር መረጣ በኋላ ፕሬዚደንት ሳህለ ወርቅ ዘውዴ በጋራ ምክር ቤት ስብሰባ ላይ ተገኝተው ስለ አዲስ መንግስት ምስረታና የፓርላማ መከፈትን አስመልክተው ተናግረዋል። ኢትዮጵያውያንም ስለ አገርና ህዝባዊ አንድነት ሲያመለክቱም ወደድንም ጠላንም ተለዋጭ አገር የለንም በማለት ጥላቻን እንዲጠየፉና መቻቻልና መደማመጥን እንዲያጎለብቱ አሳስበዋል። የኒው ሳውዝ ዌልስ ምክትል ፕሪሚየር ጆን ባሪላሮ ዛሬ ኦክቶበር 10 ከኃላፊነታቸው በፈቃዳቸው ለቀዋል። የእንደራሴ ግላዲስ በርጂክሊያንን ቀድሞ ከስልጣን መልቀቅ ጋር ተያይዞ ሁለቱም የሊብራልና ናሽናልስ ፓርቲ የኒው ሳውዝ ዌልስ መንግስት እንደራሴና ምክትል እንደራሴ እንዲሁም ለየፓርቲዎቻቸው መሪዎችን መምረጥ ይጠበቅባቸዋል። የሊብራል ፓርቲና የእንደራሴ ምርጫ ነገ ማክሰኞ ኦክቶበር 5 ይካሄዳል። የናሽናልስ ፓርቲ መሪና ምክትል እንደራሴ ምርጫ ረቡዕ ዕለት ይካሄዳል። በሌላም በኩል የኒው ሳውዝ ዌልስ ተቃዋሚ ቡድን መሪ ክሪስ ሚንስ የግላዲስ በርጂክሊያንን ስራ መልቀቅ ላይ የከረረ ትችት ባይሰነዝሩም የምክትል እንደራሴ ጆን ባሪላሮ እና የምክር ቤት አባል አንድሩ ኮንስታንስ ወደ ፌዴራል ምክር ቤት ምርጫ ማምራትን አስመልክተው ተችተዋል። በሊብራል ፓርቲ በኩል በጅሮንድ ዶሚኒክ ፔሮቴ በግንባር ቀደምትነት በወይዘሮ በርጂክሊያን እግር ተተክተው እንደራሴ እንደሚሆኑ ይጠበቃል። በናሽናልስ ፓርቲ በኩል የውሃ ሚኒስትር ሜሊንዳ ዴቢ አቶ ባሪላሮን ለመተካት ራሳቸውን በእጩነት አቅርበዋል። ቪክቶሪያ በዛሬው ዕለት 1377 ሰዎች በኮሮና ቫይረስ መያዛቸውን፣ 4 ሰዎች ለህልፈተ ሕይወት መዳረጋቸውን አስመዝግባለች። ሜልበርን 246 ቀናት በኮሮና ቫይረስ ገደቦች ስር በመቆየቷ የአርጀንቲና መዲና ቦይነስ አይረስን አልፋ ሄዳለች። ምክትል እንደራሴ ጄምስ ሜሊኖ ነባር ዜጎች ዘንድ ደርሶ ክትባት ለመስጠት የክትባት መስጫ ተሽከርካሪዎች መሰማራታቸውን ገልጠዋል። ይህ በእንዲህ እንዳለም የቪክቶሪያ ጤና ኃላፊ እስካሁን ድረስ ምን ያህል የኮንስትራክሽን ሠራተኞች የኮቪድ-19 ክትባት የተከተቡ መሆኑን እርግጠኛ አሃዝ እንደሌላቸው አስታውቀዋል። የኮንስትራክሽን ሠራተኞች ማክሰኞ ዕለት ወደ መደበኛ ሥራቸው ይመለሳሉ። የጤና መኮንን ፕሮፌሰር ብሬት ሳተን ምንም እንኳን ቪክቶሪያ ከዓለም በኮሮና ቫይረስ ገደብ ስር ለረጅም ጊዜ በመቆየት ቀዳሚ ስፍራ ብትይዝም ሊከሰቱ ይችሉ የነበሩ አያሌ የሆስፒታል ህሙማንና ሞቶችን እንዳይከሰቱ መጥቀሙን አስረድተዋል። ኒው ሳውዝ ዌልስ በኮሮና ቫይረስ የሚጠቁ ሰዎች ቁጥር እያሽቆለቆለ መሄዱንና ባለፉት 24 ሰዓታት 623 ሰዎች መያዛቸውን እንዲሁም የስድስት ሰዎች ሕይወት ማለፉን አስታወቀች። የአውስትሬሊያ ካፒታል ቴሪቶሪ ውስጥ 2 ሰዎች በኮቪድ-19 ሲሞቱ 28 ሰዎች ተጠቅተዋል። በኩዊንስላንድ ውስጥ ባለፉት 24 ሰዓታት 1 ሰው ብቻ በቫይረስ ተይዟል። በሌላ በኩል የኒውዚላንድ መንግሥት ኦክላንድ ውስጥ 26 ሰዎች በኮሮና ቫይረስ በመጠቃታቸው በዛሬው ዕለት ገደብ ጥሏል። ኦክላንድ ለ48 ቀናት ገደብ ውስጥ ያለች ሲሆን በዛሬው ዕለት ገደቡን አራዝሟል። ኦክላንድ ለ48 ቀናት ገደብ ውስጥ ያለች ሲሆን ገደቦቹን ለማላላት በየሳምንቱ በኒውዚላንድ መንግስት ካቢኔ ክለሳ ይደረጋል። ሰሜን ኮሪያ ከደቡብ ኮሪያ ጋር የቀጥታ ግንኙነት መስመር ከፈተች። እርምጃው ለርቅ ወደፊት የሚያስኩስ ነው ተብሏል። አንድ የደቡብ ኮሪያ ባለስልጣን የቀጥታ ግንኙነት መስመሩ መከፈት በሁለቱ አገራት መካከል ሰፍኖ ያለውን ውጥረት እንደሚያረግብ ተናግሯል። ሁድለት በሪቨር ፕሌት እና ቦካ ጂኒርስ በተካሄደው የፈረስ ውድድር ላይ የታደሙ ሰዎች ቁጥር ከተፈቀደው መጠን በላይ መሆኑና አለመሆኑን አስመልክቶ ምርመራ ተከፍቷል። በዚሁ ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ37 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ስመልን። ፐርዝ ብራ ይሆናል፣ ዝቅተኛ 9 ከፍተኛ 18። አድላይድ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 10 ከፍተኛ 19። ሜልበርን ማልዳ ላይ ሊያካፋ ይችላል፣ ዝቅተኛ 10 ከፍተኛ 18። ሆባርት ካፋው ጨምራል፣ ዝቅተኛ 8 ከፍተኛ 17። ካምብራ ደመናማ ይሆናል፣ ዝቅተኛ 5 ከፍተኛ 13። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 13 ከፍተኛ 23። ብሪስበን ፀሐያማ ሆኖ ይውላል፣ ዝቅተኛ 16 ከፍተኛ 30። ዳርዊን ደመናማ ይሆናል፣ ዝቅተኛ 27 ከፍተኛ 33። አዲስ አበባ ያካፋል፣ ዝቅተኛ 12 ከፍተኛ 20። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ተመረጡ። የኒው ሳውልስ ዌልስ ሊብራልና ናሽናልስ ፓርቲ መሪዎች ምርጫ ሊካሄድ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharic ይጎብኙ።